the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የበኩሌን ዳስታውጦ ለማድረግ ነው ለሀገሬን ከትራቱ ሩጫም ደግሞ ስትይጥቼ በመረጥን ሀገሬን ላቀራ ብዬ ያው እቅድ ነበረኝ። ይሄ እቅድ ደግሞ ዛሬ ተጀመረ ሳይሆን ያው ሎንግ ታይም ነበረው ነው። በፊቱን
ለኛ በጣም በየቅርብ ተፎካካሪዎቻችን ኬንያዎች ናቸው። ለነሱ ድጋፍ ይሆናቸዋል ይሄ የኛ መወዛገብ።
ለማራፋት ለተች እርግጠኝነት ከባድ ነው ምክንያቱም ጊዜው በጣም አጥሯል።
ብራዚል ውስጥ የሚካሄደው የዘንድሮ ሪዮ ኦሊምፒክ 2016 የኢትዮጵያ አትሌቶች ምርጫ ውዝግብ አስነስቷል። ለመሆኑ እንዲህ ያሉ ውዝግቦች ለምን በአትሌቲክስ አካባቢ ይኖራሉ? ሰፋ ያለ ቅንብር ይኖረናል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ ሰኔ 4 ቀን 2008 ዓ.ም ነው። ከዜናዎቹና ከልዩ ፕሮግራሙ በኋላ የቀረውን ጊዜ በሙሉ የሙዚቃ ቃና ተረክቦ እስከ ማጠቃለያ ዜና ያማሸናል። ፕሮግራሙን ንጉሡ ታምሬ ይመራል። ሰለሞን ክፍሌ ያስተናግዳሉ። አብራችሁን ታመሹ ዘንድ ያክብሮት ግብዣዬ ነው። አሁን በቅድሚያ የዓለም ዜና።
ጤና ይስጥልኝ፣ እንደምን አምሽታችኋል? ዜናውን የማሰማው አዲሱ አበበ ነኝ። ሶማሊያ ውስጥ የሚገኘው አልሻባብ ታማኝነታቸውን ያጎደሉና ጸረ እስላም ያላቸውን ከኬንያ የተመለመሉ ሁለት አባሎችን በሞት ቀጣ። ቪኦኤ የሶማሊኛ አገልግሎት እንደዘገበው ሰዎቹ የተገደሉት በሶማሊያዋ ደቡብ ጁባ ትናንት አርብ በተመሳሳይ ሰዓት ነው። እንዲሁም በቤይ ክልል በትናንት ሁለት ለሶማሊያ ለኬንያና ለዩናይትድ ስቴትስ የደህንነት መስሪያ ቤቶች ሰልላቸዋል የተባሉ ሌሎች አራት ሰዎች በሞት መቀጣታቸው ታውቋል። በሞት የተቀጡት ሁለቱ ኬንያውያን አብዱላህ አብዱልሐሚድ ፋራጅ እና ጃረድ ማኦኮይ ኦማምቢያ መሆናቸው ተገልጧል። በእስላማዊ መንግስት ነኝ ባዩ አማጺ ኃይሎች የተያዘችዋን የሊቢያዋን የወደብ ከተማ ሲርትን ለማስለቀቅ ተቃርበናል ይላሉ ከሊቢያው የአንድነት መንግስት ጋር የቆሙ ኃይሎች። የፈረንሳይ ዜና አውታር እንደዘገበው የእስላማዊ ኃይል ማዕከላዊ እዝብ የሚገኝበት በአይሲሱ በኦጋዱጉ ጉባኤ ማዕከል አቅራቢያ ከባድ የተኩስ ልውውጥ ተካሂዷል። የሊቢያው አንድነት መንግሥት ቃል አቀባይ አህመድ ሀዲያ ትናንት አርብ ለአሶሺየትድ ፕሬስ በሰጡት ቃል ውጊያው ወደ ፍጻሜ ብሎም ወደ ድል ተቃርቧል ብለዋል። የባንግላዴሽ ባለስልጣናት እንዳስታወቁት በብሔራዊ ደረጃ በጀመሩት አሰሳ 37 ተጠርጣሪ ጂሃዲስቶችን ዛሬ ቅዳሜ በቁጥጥር ስር አዋሉ። ይህ እርምጃ የተወሰደው ተከታታይ ጥቃትና ግድያ በአናሳዎች እንዲሁም በሃይማኖት ተሟጋቾች ላይ ከደረሰ በኋላ መሆኑም ታውቋል። በአብዛኛው ሙስሊሞች በሚኖሩበት አካባቢ በተጀመረው ጸረ ነውጠኞች አሰሳ የዛሬዎቹ ተጠርጣሪዎች ተጨምረው ጠቅላላ በቁጥጥር ስር የዋሉትን ጂሃዲስቶች 2500 ያደርሰዋል። አንድ ጠመንጃና በርካታ ጥይቶች በፖሊስ ቁጥጥር ስር እንደዋሉም ተገልጧል። የባንግላዴሹ የፖሊስ አሰሳ የተጀመረው ጠቅላይ ሚኒስትሩ ሼክ ሐሲና እያንዳንዱን ጂሃዲስት በእጃችን ማስገባት አለብን ብለው ከዛቱ አንስቶ ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለፖርቶሪኮ ኢኮኖሚ መደጎሚያና ዕዳ ማቃለያ ይሆን ዘንድ የቀረበውን ሕግ የመወሰኛው ምክር ቤት በፍጥነት እንዲያጸድቀው አሳሰቡ። ፕሬዚዳንቱ ጥያቄውን ያቀረቡት ዛሬ ቅዳሜ ባስተላለፉት ሳምንታዊ የራዲዮ መልእክታቸው ነው። ሚስተር ኦባማ ይህንን ሕግ የተወካዮቹ ምክር ቤት እንዳሳለፈው አመልክተው መወሰኛውም ተመሳሳይ ውሳኔ በአፋጣኝ እንዲያሳልፍ አሳስበዋል። ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ምስራቃዊ አፍጋኒስታን ውስጥ ባደረሰው ጥቃት አንድ የወረዳ ፖሊስ ጣቢያ አዛዥን ጨምሮ ቢያንስ 6 የደህንነት ኃይሎችን እንደገደለ ባለሥልጣናት አስታወቁ። ከፓኪስታን ጋር በሚዋሰነው ናንግራሃር ክፍለ ሀገር ውስጥ በምትገኘው ሃስካሜና ወረዳ ጣቢያ ያነጣጠረው ጥቃት በትንሹ ለ15 የዳኢሽ ነፍሰ ገዳዮች ሞት እና ለ7ቱ መቁሰል ምክንያት መሆኑን አንድ የመንግስት ቃል አቀባይ አመልክቷል። የአፍጋኒስታን ወታደሮች ጥቃቱን በድል የተወጡት ተጨማሪ ኃይል ወይንም አጋዥ ኃይል በፍጥነት በመምጣቱ መሆኑን ለቪኦኤ የገለጠው ቃል አቀባይ ቢያንስ 6 የፖሊስ አባላት መሞታቸውንም አልሸሸገም። በመጨረሻም ከፍተኛ የዩናይትድ ስቴትስ ባለስልጣናት ፓኪስታን ውስጥ ከሚገኙ አቻቸው ጋር መወያየታቸው ተሰማ። ውይይቱ ትናንት የአፍጋኒስታኑን ታሊባን ሹም ፓኪስታን ውስጥ የተገደለውን የሰው አልባ አውሮፕላን ጥቃት ጨምሮ ሻክሮ የነበረውን የጋራ ግንኙነት በማደስ ላይ ያተኮረ እንደሆነም ተመልክቷል። የፓኪስታኑ ልዑክ ቡድን የተመራው ጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ በሆኑት ሳርታጅ አዚዝ ሲሆን በዩናይትድ ስቴትስ በኩል ደግሞ 2 ከፍተኛ ባለስልጣናት እንደሚገኙ ተገልጧል። ለሰዓቱ ያለን ዜና በዚህ አበቃ።
ዜናዎቹን ሰማን፣ አመሰግናለሁ። አሁን የሪዮ ኦሎምፒክ የኢትዮጵያ ተሳታፊ አትሌቶች ምርጫና ውዝግቡ። ብራዚል ውስጥ የሚካሄደው የዘንድሮው ሪዮ ኦሊምፒክ 2016 ሊደረግ 57 ቀናት ብቻ ቀርተውታል። እንደ ኢትዮጵያውያን አትሌቶች አገላለጽ ይህ ጊዜ ለአትሌቶች የመጀመሪያ ልምምድ ጊዜያቸውን አጠናቀው ለሁለተኛ ልምምድ የሚዘጋጁበት ነበር። በኢትዮጵያ ግን በአትሌቶችና በፌዴሬሽኑ መካከል በአትሌቶች ምርጫ ምክንያት በተፈጠረ አለመግባባት ውዝግብ ላይ ናቸው። ለውዝግቡ መነሻ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ለምርጫ የሚያበቃውን መስፈርት ከአንድ ዓመት በፊት ማሳወቅ ሲገባው አትሌቶቹ በቀደመው መስፈርት ዝግጅት ካደረጉና ለምርጫ ራሳቸውን ካዘጋጁ በኋላ ከምርጫው ውጤት እኩል አስታውቋል የሚል ነው። በተጨማሪም መስፈርቱ ከዚህ በፊት ያልነበረና ውጤት ለማምጣት ዋስትና የማይሰጥ ነው፣ በአስር ቀን ውስጥ 2 ጊዜ ምርጫ መካሄዱንም ይቃወማሉ። በአጠቃላይ ምርጫውን ያካሄደው ኮሚቴም ሆነ በፌዴሬሽን ውስጥ ያሉት አመራሮች የብቃት ማነስ ችግር አለባቸው የሚለው የበርካታ አትሌቶች ቅሬታ ነው። ባልደረባችን ጽዮን ግርማ አትሌት ኃይሌ ገብረስላሴን፣ ቀነኒሳ በቀለንና አትሌት መሰለች መልካሙን እንዲሁም ጉዳዩ የሚመለከታቸውን አነጋግራ ተከታዩን ዘገባ አጠናቅራለች።
ብራዚል ውስጥ የሚካሄደው የዘንድሮ የሪዮ 2016 ኦሎምፒክ ውድድር 55 ቀናት ብቻ ቀርተውታል። ለ31ኛ ጊዜ ለሚካሄደው የሪዮ ኦሎምፒክ ተሳታፊነት በተለይ በማራቶን ውድድር ኢትዮጵያን ወክለው እንዲሳተፉ የተመረጡ የሴትና የወንድ አትሌቶች የምርጫ መስፈርትና የአመራረጥ ሁኔታ ውዝግብ ማስነሳት ከጀመረ ሰንበት ብሏል። የውዝግቡ መነሻ ፌዴሬሽኑ አትሌቶችን በማራቶን ውድድር የመምረጫ መስፈርት መሰረት መለመልኳቸው ያለውን የሴቶችና ወንድ አትሌቶች ዝርዝር ካሳወቀ በኋላ ነው። እንደ አትሌቶቹ ገለጻ ቀደም ሲል ሲሰራበት የነበረው የውድድር መስፈርት የአንድ አትሌት ወቅታዊ ብቃት ነው። ይህም ማለት አንድ አትሌት በአንድ ዓመት ጊዜ ውስጥ በአንድ የሜጀር ውድድር ማለትም ለንደን፣ ቶኪዮ፣ ኒውዮርክ፣ በርሊን፣ ቺካጎ እና የዓለም ሻምፒዮን ላይ ተሳትፎ ያስመዘገበው ውጤት እንዲሁም በማይነር ሁለተኛ ደረጃ ማለት ነው። የማራቶን ውድድር ቦታዎች ቤጂንግ፣ ሻንጋይ፣ ዱባይ፣ ኢስታንቡል፣ ሃምቡርግ እና ሌሎችም የማራቶን ውድድሮች ላይ ተሳትፈው ያገኙት ዝርዝር ነጥብ ይያዝላቸዋል። የአሜሪካ ድምጽ ያነጋገረው አትሌት ቀነኒሳ በቀለ በዚህ መስፈርት መሰረት ከጉዳቱ አገግሞና ከፍተኛ ዝግጅት አድርጎ ለንደን ማራቶን በመሮጥ ፈጣን ሰዓት አስመዝግቦ አሸናፊ ሆኗል። እንዲሁም ሌላ ያነጋገርናት አትሌት መሰለች መልካሙ በኦሎምፒክ ለመመረጥ የሚያስችላትን ውድድር አድርጋ ሃምቡርግ ላይ ጥሩ ሰዓት በማስመዝገብ አንደኛ ወጥታለች። የእነዚህ 2 አትሌቶችና የሌሎች አትሌቶች ቅሬታም የሚጀምረው እዚህ ላይ ነው። ፌዴሬሽኑ አትሌቶቹን ለመመልመል የነበረውን መስፈርት ድንገት ቀይሮ አትሌቶቹ አንድ ዓመት ሙሉ ሲዘጋጁ ከከረሙበት መስፈርት የተለየ እንዳወጣ ይናገራሉ። በተጨማሪም የተመረጡ አትሌቶች ስም ዝርዝር ሲገለጽ የአትሌት ቀነኒሳ ስም አስቀድሞ ተገልጾ በአስር ቀን ውስጥ ድጋሚ በወጣው ዝርዝር ውስጥ ግን ቀነኒሳ ሳይካተት ቀርቷል።
እኔም ሄጄ ለንደን ሮጬ ያስመዘገብኩት ሰዓት በዚህ አመት ከተሮጦ በሜጀር ማራቶን ያው የኔ ሰዓት አንደኛ ነበርና በዚህም ምክንያት ነው ያው እኔም ጥያቄ ኮምፕሌን ያቀረብኩ። ከምንም ተነስቼ አይደለም ያው ተወዳድሬ በወቅቱ ብቃት ላይ ያሉ ከተባሉት አትሌቶች ባልተናነሰ ሰዓት ስለሮጥኩ በጣም ፈታኝ የሆኑ ውድድሮች በለንደን ማራቶን ላይ ሮጬ ያስመዘገብኩት ሰዓትና ውጤት ያው ጥሩ በመባሉ ነው።
አትሌት ቀነኒሳ እንደሚለው መስፈርቱ ብቃት ላይ ያተኮረ ሳይሆን አንዳንድ አትሌቶችን ለመጥቀምና አንዳንዶችን ለመጉዳት በማሰብ በአትሌቲክስ ፌዴሬሽን አካባቢ ያሉ ሰዎች በፍቃዳቸው የሰሩት ነው ይላል።
ያው ቅሬታችን እዚህ ላይ ነው። አንደኛ ከዚህ ለመነሳት በመጀመሪያ ምርጫ ላይም ኮምፕሌን በምነሳበት ሰዓት ምርጫውን ሁለት ሶስት ቀይሮታል። ምንም ምርጫ ውስጥ ያልተካተቱትን ልጆች አምጥቶ ያው አንደኛ ላይ አድርጎ የመረጡበትም ወቅት ነበረ። ምክንያቱም ይሄ መጀመሪያውኑ ስህተቱ ባልተሰራ ነበረ። ለምን መጀመሪያ ያልመረጡትን አትሌት አንደኛ አድርጎ መረጡ ሳይሆን ሁለተኛ መቃየር፣ ሶስት ምርጫውን መቃየር ያመጡበት እዛ ላይም ጥያቄዎች ስላሉ ነው። እና ይሄ ምንን ያመላክታል? ያው እንግዲህ ወይ በሙያ ማነስ ይሁን አውቆ ይሁን ያው ለምን ይህን እንደተደረገ ያው እኛ ግልጽ ስላልሆነም ነው ያው ኮምፕሌንም የነበረው።
አትሌቲክስ ፌዴሬሽኑ ቅሬታ ከቀረበበት ጉዳዮች አንዱ የቀረበውን መስፈርት አዘግይቶ ማውጣቱ ነው። የስፖርት ጋዜጠኛው ታደለ አሰፋ ጉዳዩን ሲከታተልና ሲዘግብ ቆይቷል። ፌዴሬሽኑ ያወጣውን መስፈርት ያስረዳል።
የኢትዮጵያ አትሌቲክስ ፌዴሬሽን በተለይ ለዘንድሮ የሪዮ ኦሎምፒክ ብሎ በጣም ቢዘገይም አውጥቶት የነበረው መስፈርት ምንድን ነው? በዓለም ሻምፒዮና በአንድ ሜጀር እንዲሁም ደግሞ በሁለተኛ ሜጀር በሚባሉ ውድድሮች ላይ የተሳተፉ አትሌቶች 25 እና 20 ነጥብ እንደሚሰጣቸው እንዲሁም ከመስከረም 1 እስከ ሚያዝያ 14 ባሉት ጊዜያት ውስጥ ነው እነዚህ ውድድሮች መደረግ አለባቸው ብሎ ያስቀመጠም በሶስት ማራቶን የሚያወዥቅ ውጤት ለሚያመጣ 10% እንደሚሰጥ የውድድር ወቅት የሚያጋጥሙን መሰናክሎችን ማለፍ የሚችል በሚል 5 ነጥብ የማገገሚያ ጊዜ በአንድ ማራቶን መካከል ከአንደኛ ወደ አንደኛው የሶስት ወር ጊዜ አለው የሚለውን 5 ነጥብ እነዚህን የመሳሰሉ ነጥቦችን ነበረ አውጥቶ እንደ መስፈርት አስቀምጦ የነበረ። ሆኖም ግን የተመረጡት አትሌቶችን ግን አሁንም ያሉትን አትሌቶች ከእነዚህ መስፈርቶች አንጻር የቀመጠውን ቅደም ተከተል አይጠብቅም ነው ትልቁ መከራከሪያ ርዕስ የሆነ።
አትሌት ቀነኒሳ 2 አመት ወደ ኋላ ሄዶ ብቃትን በመፈተሽ የሚገኝ ውጤት ወቅታዊ ብቃትን አያሳይም ይላል። ትኩረት መደረግ የነበረበት ቅርብ ጊዜ በተደረገ ውድድር የተገኙ ውጤቶች ላይ ነበር ይላል።
ምክንያቱም 2 አመት ወደ ኋላ ሄዶ የዛሬ 2 አመት የተሮጠው ብቻ ዛሬ ይሮጣል ማለት አይደለም። ምክንያቱም የሰው ልጅ እስከሆነ ድረስ ሰው ጥሩ ብቃት ላይ የሚሆንበት ጊዜ ሊኖር ይችላል፣ የሚወርድበት ጊዜ ሊኖር ይችላል እና ያንን ኮንሲደር ማድረግ ነበረባቸው።
አትሌት ቀነኒሳ ለምርጫ ኮሚቴ ውስጥ የተካተቱት ሰዎች ከአትሌቲክስ ሙያ ጋር በቀጥታ ግንኙነት የሌላቸው እንደሆኑ ይናገራል። እንዲህ ያለው ዝግብ ሊያስነሳ የሚችል ችግር የተፈጠረውም ጉዳዩን የአገር ጉዳይ አድርጎ ካለማሰብ እንደሆነ ይዘረዝራል።
እዚህ ውስጥ የተካተቱት ሰዎችም ከፊሉ ያው የግል በቀሉን የሚወጣም ሰዎች ይኖራሉ። እዚህ ውስጥ የተቀመጡ ሰዎች አንዱ አንዱን ያው ምናልባት አሰልጣኝም ሊሆን ይችላል። እንደገና ደግሞ በዚህ ምርጫ ውስጥ ኮሚቴ ውስጥ የተካተቱት ሰዎች ሊሆኑ ይችላሉ። በቃ የግል ቂምም ያለው ሰው በዚህ ቦታ ላይ ያው ቦታ ላይ ስላለ እስካለ ድረስ ያው የብቀላ ስራ ነው የሚሰራ ማለት ይሄ በግልጽ የታየ ነገር ነው። የመገፋፋት ስራዎች ይሰራሉ። ምክንያቱም የመጠቃቀም ሌላውን ጎድቶ ሌላውን የመጠቃቀም ስራዎች ሊኖሩ ይችላሉ።
መስፈርቱን እንደምታሟላ እያወቀች ባለመመረጧ ቅሬታ እንዳደረባት የገለጸችው ሌላዋ አትሌት መሰለች መልካሙ ቀደም ሲል በነበረው የመምረጫ መስፈርት መሰረት ለመመረጥ ብቁ ነበርኩ ትላለች።
አዲስ ነገር ነው ለእኛ የሆነብን። እኛ በፊት የኦሎምፒክ ዓለም ዋንጫ ሲመጣ ተዘጋጅተን ያው ወቅታዊ ፐርፎርማንስ ነው ብዙ ጊዜ የሚታየው እንደ ማንኛውም ሀገር እና በወቅታዊ ብቃታችን እንመረጣለን ብለን ሰርተን ተዘጋጅተን ውድድሮችን አድርገን ጥሩ በሆንበት ሰዓት ያው የአሁኑም ውጤታችሁ አይያዝላችሁም አመትና ከ2 አመት ወደኋላ ሂደን ነው የሚታየው ተባለ እና ያ ትንሽ እኛም በጣም ቅር አሰኝቶናል። ምክንያቱም አይደብሌስ ራሱ የሚኒማ ሲያወጣ ወቅታዊ ፐርፎርማንስ አይቶ ሲለቅ ራሱ ከ2015 እስከ 2016 ብሎ ነው መስፈርት እንኳን ለሪዮ ኦሎምፒክ ያወጣው። እነሱ ግን 2014 ብለው ወደኋላ ሄደዋል። ይሄ በእርግጥ ተደርጎም ታይቶም አይታወቅም፣ አዲስ ነገር ነው ለእኛ። በዚህ ላይ ደግሞ ያው እኛ ከተወዳደርን በኋላ ነው መስፈርት የወጣ። መስፈርቱ ከወጣ በኋላም ቅሬታችንን አቀርቡ ተብሎ ቅሬታችንን ስናቀርብ እንደገና ቅሬታችንን አይተው ራሱ መስፈርቱን የቀየሩበት ሁኔታ ነው ያለው። መስፈርቱ ከዚህ ቀደም ብሎ ቢወጣ ኖሮ እኛም ተዘጋጅተንበት ለውድድሩ ሬዲ ሆነን እንጠብቅ ነበር። እኔ ራሱ መጨረሻ ከኦሎምፒክ የሚቀርቡ ውድድሮችን ሃምቡርግ እና ዱባይን አድርጌያለሁ። በዛ ነው ይመርጡኛል ብዬ ተስፋ አድርጌ እመረጣለሁ ብዬ ራሴን አዘጋጅቼ ነበር። ያው እንደ በፊቱ ቢሆን ወይም ደግሞ እንደ ኬንያዎቹ እንደ ሌሎች ሀገራት ቢሆን እንደዛ ነበር መሆን የነበረበት። ነገር ግን እነሱ ከ2014 ጀምረው ነው ያዩት። ያንን መስፈርት ያወጡት ደግሞ ያው የሚፈልጉትን ልጆች ለመውሰድ ነው እንጂ ሌላ ምክንያት እንኳን ያላቸው አይመስለኝም።
አንድ መስሪያ ቤት መስፈርት ሲያወጣ የሚያወጣው አንድ ጊዜ ነው የምትለው አትሌት መሰለች መልካሙ፣ የኢትዮጵያ አትሌቲክስ ፌዴሬሽን ግን ለሚፈልጉት አትሌት የሚሆን መስፈርት እያቀያየሩ ሀገራዊውን ውድድር ትተው ግለሰቦች ላይ ያተኮረ ስራ ይሰራሉ ትላለች። ምክንያታቸው ምን እንደሆነ እንኳን አይታወቅም ብላለች። በዚህ በርካታ አትሌቶች ተጎድተናል የምትለው መሰለች ከዚህ በተጨማሪም ውዝግቡ ለሌሎች ተፎካካሪዎች ጥሩ እድል እንደሚፈጥር ትናገራለች።
ለእኛ በጣም የቅርብ ተፎካካሪዎቻችን ኬንያዎች ናቸው። ለእነሱ ድጋፍ ይሆናቸዋል ይሄ የእኛ መወዛገብ። እነሱ የእኛን ውዝግብ በሚሰሙበት ጊዜ አሁን በተለያየ ጋዜጣ ላይ የሚጽፉት ጽሁፎች በቃ አሁን ለምሳሌ ቀነኒሳ ቀረ በጣም የማሸነፍ እንትናችን ይጨምራል እንደዚህ አይነት ነገር ነው እያሉ የሚያወሩት ያሉት እና አሁን ለእኛ ድክመት ለሌሎች ሀገሮች ብርታትና ሞራል ይሆናቸዋል።
ኢትዮጵያውያን አትሌቶች ለውድድር ከመቅረባቸው በፊት በአሰልጣኝ ሰልጥነው በቡድን በመስራት ይታወቃሉ። አሁን ግን ይህ ነገር ቀርቷል ይላል አትሌት ቀነኒሳ በቀለ።
እንደዛ አይነት የለም በአሁኑ ሰዓት። ያው አትሌቱም የተመረጡ አትሌቶች እንኳን በቅርቡ ያው ተበታትነው እንደሚታወቀው ያው የተለያዩ ኤጀንቶች አሉ፣ ማናጀሮች አሉ፣ ክለብ አቋቁሞ ያው ስልጠና አቋቁሞ የሚያሰለጥኑ አሉ በየቦታው። እነዛ ጋር የተመረጡ ሰዎች አትሌቱ እዛው ነው የሚሰለጥነው እንጂ በብሔራዊ ደረጃ ተሰብስቦ አንድ ላይ የማሰልጠን ሁኔታ የለም እስካሁን እኔ እስከማውቀው ድረስ። ከዚህ በኋላ ከተደረገ አላውቅም። እስካሁን እንደዛ አይደለም፣ ተበታትኖ ነው የሚሰሩት። እነዚህ ልጆች በስልጠናም ላይም የሚናበቡት ነገር የለም። በኋላ ያው ውድድሩ ጋር ሲሄዱ ነው የሚገናኙትና ይሄ ትልቅ ጉዳት ሊያመጣ ይችላል። ምክንያቱም በቦታ ላይ ጥሩ አሰልጣኝ ተቀምጦ ልጆቹ አንድ ላይ ስልጠና ቢደረግ እያንዳንዱ አትሌት ያው ማን ከማን የተሻለ እንደሆነ፣ ማን ብቃት ላይ እንደሚሆን፣ እንዴት በጋራ መረዳዳት እንዳለባቸው ያው ከዛ ተጠንቶ ነው ከዛ ነው ፕሮግራም የሚሆነው።
የኢትዮጵያ የማራቶን ሯጮች በኦሎምፒክ ውድድር ላይ ሲሳተፉ በብሔራዊ ደረጃ መሰልጠን በስምምነት አቁመዋል የሚለው የስፖርት ጋዜጠኛው ሰይድ ኪያር ነው።
ምክንያቱም ውጤታማ የምንሆነው በማኔጀሮቻችን በሚሰጠው ስልጠና ነው። በግል ውድድር ላይ ባስመዘገቡት ሰዓት ስለሆነ የሚመረጡት። ያ ያስመዘገቡት ውጤት ደግሞ በራሳቸው አሰልጣኞች የመጣ ነው። አሁን የብሔራዊ ፌዴሬሽኑ ሁለቱ አሰልጣኞችን መድቧል እንዲያሰለጥኑ እነዚህ የተመረጡትን አሰልጣኞች። ሁለቱም ማኔጀሮች ናቸው እንጂ የብሔራዊ ቡድኑ አሰልጣኞች አይደለም። በነገራችን ላይ በኢትዮጵያ ብሔራዊ ቡድን ውስጥ የማራቶን አሰልጣኝ የሚባል እስከዛሬ ድረስ የለም፣ እስካሁንም አልተመረጠም። ወደ ሪዮ የሚሄደው የማራቶን ቡድንም በዋና አሰልጣኝነት የሚመራ አሰልጣኝ የለውም። የኢትዮጵያ አትሌቲክስ ፌዴሬሽን የማራቶን ዋና አሰልጣኝ የለውም። ለምርጫ መስፈርቱም ለሌሎችም ነገሮች ትልቅ የክርክር መነሻ የሚሆነው ይሄ ነው። አሰልጣኝ ቢኖር ኖሮ አሰልጣኙ እነዚህን መርጫለሁ ይላል። የእሱና የእሱ ጉዳይ ብቻ ይሆን ነበር። የፌዴሬሽን ኮሚቴን አይመለከትም፣ ስራ አስፈጻሚን አይመለከትም፣ ውጭ ያለ አካል አይመለከትም። ልክ የእግር ኳስ አሰልጣኝ ተጫዋቾቹን ሲመርጥ 100% ኃላፊነት የት እንደመሆኑ ማለት ነው።
ሌላው የአትሌቶቹ ቅሬታ በአትሌቲክስ ፌዴሬሽን ውስጥ የሚገኙት የኮሚቴ አባላትም ሆነ ፌዴሬሽኑን የሚመሩት ሰዎች ከአትሌቲክስ ጋር የተገናኘ እውቀት የሌላቸው ናቸው የሚል ነው። የስፖርት ጋዜጠኛው ታደለ አሰፋ ይህን የተመለከተ አስተያየቱን ይሰጣል።
ምርጫው መስፈርት ራሱ ሲወጣ ምርጫ መስፈርቱን ያወጡት ሰዎች የማራቶን አሰልጣኝ ወይም ልምድ ያላቸው ሰዎች አይደሉም። ሁለተኛ የምርጫውን መስፈርት ያወጣውን ኮሚቴ የሚመራው ሰውዬ ደግሞ የሲቪል ኢንጂነር እንጂ በአትሌቲክስ እውቀት ያለው ሰው አይደለም። ይሄ ነው እያወዛገበ ያለው።
በአትሌቲክስ ፌዴሬሽን አካባቢ እንዲህ ያሉ ዝግቦች እንደነበሩ የሚናገረው ታደለ ዝግቦቹ በሚነሱ ጊዜ አሁን ትኩረቱ ወደ ተወዳዳሪዎች ይሁን ይባልና ከውድድሩ በኋላ ሁኔታው መልኩን ቀይሮ ስለሚመጣ ተረሳስቶ እንደሚቀር ይናገራል። በዚህኛው ምርጫ ግን ቅሬታ የሚያቀርቡ አትሌቶች ቁጥር በመበራከቱ ከአትሌቶች ስፖርቱ ይመለከተናል ከሚሉ ሰዎች የተወከሉ 11 አባላት ያሉት ኮሚቴ ተቋቁሟል። የዚህ ኮሚቴ ሰብሳቢ ደግሞ አትሌት ኃይለ ገብረስላሴ ነው። የዚህኛው ከዚህ ቀደም ከነበሩት ዝግቦች የተለየ ነው ይላል።
ያሁኑ በጣም አፍጥጦ ወጣ ነው። አፍጥጦ ወጣ ስልሽ ያሁኑ የዚህ በፊቱ በቴክኒክ ዳይሬክተሩም በባሉ ሰራተኞችም በአሰልጣኞችም ይሸፈን ነበር ማለት መልስ ይሰጠው ነበር። ያሁኑ ግን መልስ አትሌቱ አጥጋቢ መልስ አላገኘውም ነው። በቃ አትሌቱ አጥጋቢ መልስ ደግሞ ባላገኘበት አሰራር ላይ ምን ብለሽ ምን እንትን መፈጸም ትችያለሽ? ስለዚህ ለዚህ ነው አሁን በጣም ጎልቶ የወጣው።
አትሌቲክስ ፌዴሬሽን ይህን ኮሚቴ እንደማያውቀው ገልጾ ሳያነጋግራቸው ቆይቷል። እንደ አትሌት ኃይሌ ገለጻ ግን የፌዴሬሽኑ ኃላፊዎች ሐሙስ ዕለት ጠርተው አነጋግረዋቸዋል። ይህ እንዴት ሆነ? ለአትሌት ኃይሌ ያቀረብኩለት ጥያቄ ነበር።
እኛ ባለን እውቅና ወይም ደግሞ ይሄ ስብስቡ አይተሽ እንደሆነ ከኦሎምፒክ ሻምፒዮኖች ጀምሮ እስከ አሰልጣኙ እስከ ኦሎምፒክ ሻምፒዮን ሆኑ ውስጡ ያቀፈ ነው። ያ ማለት ደግሞ የግድ አንድ ፓርት አለ ማለት ነው። ሌላ ደግሞ ምንሽ ሪስፔክቱ እንዳለ ነው። በዚህ ዙሪያ እንኳን የሚገፉበት አልመሰለኝም። አንዳንድ ጊዜ ነገሮች፣ አካሄዶች እንደዚህ ሲበላሹ ገብቶ መመለስ ያስፈልጋል፣ የግድ ይላል። እኛንም እኮ አሁን አንዱ ያስገባን ጉዳይ ይሄ ነው። በቃ ነገሮች ተበላሽተዋል እና እንመልሳቸው ብለን፣ ስለዚህ እውቅና አልሰጥም የሚባል አሰራር የለም። ምክንያቱም ሁላችንም የምንታገለው ኢትዮጵያ አትሌቲክስ ፌዴሬሽንም እኛም የምንታገለው ውጤት ለማምጣት ነው። ያ ውጤት ደግሞ በጋራ ሲሰራ ነው፣ አትሌቱም በእኛም ዙሪያ።
ከፌዴሬሽን ኃላፊዎች ጋር ምን ተነጋገራችሁ? አትሌት ኃይሌ ምላሽ ሰጥቶበታል።
ዋናው ነጥብ የሪዮ ኦሎምፒክ በምን አይነት መንገድ ይካሄድ፣ የሪዮ ኦሎምፒክ ምርጫው ትክክል ያልሆነ ፍትሃዊ ያልሆነ ነው፣ ልጆችን በደንብ መመረጥ የሚገባቸውን አልተመረጡም፣ እንደገና ደግሞ የምርጫው መስፈርቱ የወጣው ዘግይቶ ነው፣ ለሱም ደግሞ ፌዴሬሽኑም እንደሰማሽው መስፈርቱ በመዘግየቱ ለሱ ይቅርታ እንጠይቃለን ብለው አንድ ሌላው ደግሞ የፌዴሬሽን ውስጥ የባለሙያ ችግር እንዳለ የባለሙያው ችግር ያመጣው ችግር ነው ይሄንን የአትሌቶችን ምርጫ ያዛባብን። ምንም ተማምነናል ስልሽ ባሉት ሲሰራ በነበረበት ውስጥ ነው አሁንም ያሉት። ስለዚህ ከአሁን ምንድን ነው እኛም ራሳችን ልክ የእኔና ጓደኞቼ ከውጭ መመልከት ሳይሆን ይሄንን ጉዳይ ውስጥ ገብቶ ለመስራት ነው።
ከሙያው ጋር የተቀራረበ እውቀትና ችሎታ የሌላቸው ሰዎች በአትሌቲክስ ፌዴሬሽን ውስጥ ተሰግስገዋል፣ ባለሙያ የለም የሚለውን ቅሬታ አትሌት ኃይሌም ይጋራዋል።
አንደኛ በዚህ ሴክተር ውስጥ አሁን ከዱቤ ከወጣ በኋላ የተዘጋጀ ሰው የለም በወቅቱ። አይሽ እሱ የተዘጋጀ ነገር ቢኖር ኖሮ የኮችንግ ስታፉን እና የስልጠና ትኑን በቶሎ ማቀናጀት ይቻል ነበረ። እሱ ቢቀናጅ ኖሮ የሁሉ ነገር አይመጣም። አየሽ ሁልጊዜ ቴክኒክ ዳይሬክተር ማለት ሁሉም ነገር በሰዓቱ በጊዜው እንትኑን ጠብቆ አረንጅ ማድረግ ነው። ያ ነው እንግዲህ ትንሽ ክፍተት የፈጠረ የሚመስለኝ በእኔ በኩል። ያ ነው ከእኛም ጋር ሊያጣላን የቻለ ነው። ጥያቄያችን እሱ ነው። ከሙያው ጋር የተቀራረበ ለምሳሌ ያለ ሩጫ ነው ያለፈ ቢሆን እንደገና ደግሞ ከስፖርቱ ጋር ለረጅም ጊዜ የቆየ ቢሆን በጣም ቀላል ያደርገዋል ነገሩ። ምክንያቱም ውስጠ ሚስጥሩን ስለሚያውቀው ለሶሉሽኑም በጣም ቅርብ ነው።
አቶ ስለሺ ብስራት በአትሌቲክስ ፌዴሬሽን ከፍተኛ ህዝብ ግንኙነት ባለሙያ ናቸው። አትሌቶቹና አትሌቲክስ ፌዴሬሽን ተቀራርበው ቢሰሩ ኖሮ የተፈጠረው ችግር አይፈጠርም ነበር ይላሉ።
የነበረው ነገር ምን ነበረ? አሁን በተባሉት አትሌቶችና በፌዴሬሽን መካከል ተቀራርቦ የመነጋገርና ተቀራርቦ ሀሳብን የመለዋወጥ የመነጋገር ክፍተት ስለነበረ ነው ይህን ጉዳይ በዛ መልክ ያዩት እንጂ በአጠቃላይ አሁን ትላንትናና ሰሞኑን እንደነበረው ሁኔታ በተለይ አትሌቶቹ ታዋቂ አትሌቶች ማለት ነው እና ፌዴሬሽኑ ተቀራርበው መነጋገርና ሀሳብ መለዋወጥ ቢችሉ ኖሮ እስካሁን ድረስ የተፈጠሩት ክፍተቶችና በተለይ በህብረተሰባችን ዘንድ በአትሌቲክሱ ቤተሰብ ዘንድ የተፈጠረው ግራ መጋባት አይፈጠርም የሚል አቋም አለኝ እንደ ህዝብ ግንኙነት ባለሙያ።
መስፈርቱ ዘግይቶ መውጣቱን በተመለከተም የኢትዮጵያ አትሌቲክስ ፌዴሬሽን ይቅርታ እንደጠየቀበት አስረድተዋል። የተወዳዳሪዎቹ መስፈርትን በተመለከተ ግን ታስቦበት የተሰራ ነው ይላሉ።
ከዚህ በፊት የነበሩ መስፈርቶች ይፋ አይሆኑም ነበረ። አትሌቱን እንዲያቸው አይደረግም፣ ሌላውም አካል እንዲያውቃቸው አይደረግም። እከሌ ተመርጧል፣ እከሌ ተመርጣለች፣ እነ እከሌ አልተመረጡም፣ እነ እከሌ አልተመረጡም። በዛ መንገድ ነበር የሚሄደው። ነገር ግን ከባለፈው አመት ጀምሮ በተለይ ቤጂንግ ላይ በተካሄደው የዓለም አትሌቲክስ ሻምፒዮና ጀምሮ የኑምሬት አንስፈርቶች ማስታወቂያ ሰሌዳ ላይ ይወጣሉ። በተለያዩ የማህበራዊ ገጾች እንዲወጡ ይደረጋል። ሰዎች አስተያየት እንዲሰጡበት፣ አትሌቶች ቅሬታ እንዲያቀርቡበት፣ የአትሌቲክስ ቤተሰቡ እንዲነጋገርበት፣ አስተያየት እንዲሰጡበት ይደረጋል። ያው ልማድ ነው። አሁንም እንዲተገበር የተደረገው ምክንያቱም ይሄ ጅምር መልካም ጅምር ነው። ግልጽነት አሰራርን ያሰፍናል፣ ተጠያቂነትን ያመጣል። ስለዚህ በዚህ መሰረት ፌዴሬሽኑ ይሄን አሰራር አጠናክሮ መቀጠል አለበት የሚል አቋም ስለተያዘ በዛ መሰረት በዚህ አመት ያ ነገር እንዲተገበር ተደረገ። እዚህ መስፈርት ላይ ሰዓት ታይቷል፣ ደረጃ ታይቷል። በውድድር የተገኘ ደረጃ የማገገሚያ ጊዜ የሚባል አለ። አንድ አትሌት አንድ ማራቶን ከረጠ በኋላ በትንሹ 3 ወር ማረፍ አለበት። ከዛ ሲቀጥል እንደገና የማይዋዥቅ ደረጃ የማይዋዥቅ ውጤት ያለው የሚለውም ሀሳብ አብሮ የተነሳ ነው። ስለዚህ እነዚህን ጉዳዮች በሙሉ ማካተት ለምንድን ነው የሚያስፈልገው? በሰዓት ልናገኘው የምንችለው አትሌት ወይም በሰዓት ሊገኝ የሚችል አትሌት ውጤታማ አትሌት እንዳይቀር ሰዓት ይገባ። በደረጃ እንዳናጠው የምንችለው አትሌት ደግሞ በደረጃ አማካኝነት ይገባል። በማይዋዥቅ ሰዓት ለምሳሌ 2-3 ውድድሮች ተወዳድሮ የማይዋዥቅ ሰዓትና የማይዋዥቅ ደረጃ ያለው አትሌት ደግሞ በዚህ መስፈርት ይገባል። ስለዚህ አሁን የተወዳዳሪዎቹ ቁጥር ይሰፋል ማለት ነው።
አትሌቶቹ ግን በዚህ ሀሳብ አይስማሙም። ፌዴሬሽኑ ሙያ በሌላቸውና ከሀገር ይልቅ ግለሰብን በሚያስቀድሙ ሰዎች የተሞላ ነው ይላሉ። አንዳንድ አስተያየት ሰጪዎች በበኩላቸው ደግሞ አትሌቲክስ ፌዴሬሽን ውስጥ ያሉት አመራሮች ለአትሌቲክሱ ቅርብ የሆነ ሙያ ካላቸው ይልቅ ለፖለቲካ የቀረቡና የፖለቲካ ስራ መስራት የሚችሉ ከተለያየ ክልል የመጡ ሰዎች ናቸው ይሏቸዋል። ይህንን ጥያቄ ለአቶ ስለሺ ብስራት አቅርቤላቸው ነበር።
የሀገሪቱን የፖለቲካ ስርዓትና የፖለቲካ አካሄድ ማየቱ ጥሩ ነው የሚሆነው። ኢትዮጵያ የምትከተለው የፌዴራሊዝም ስርዓት ነው። ፌዴራሊዝም ስርዓቱ ደግሞ ሁሉም ነገር ላይ መስራት አለበት። ይሄ እንደ አቋም እንደ እምነት የተወሰደ ነገር ነው። ስለዚህ ስፖርቱ የሚመራው በክልሎች ነው። በክልሎች የአትሌቲክስ ፌዴሬሽኖች የጋራ ጥምረት ነው። ሲጀመር የኢትዮጵያ አትሌቲክስ ፌዴሬሽን ህልውና የሚኖረው በትንሹ ሚኒማም 5 የክልል አትሌቲክስ ፌዴሬሽኖች ሲኖሩ ነው። እነሱ ከሌሉ የአይደብሌስ ህግም እንደዛ ስለሚል ማለት ነው። የዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ህግም እንደዛ ስለሚል ሩሉ ራሱ ፌዴሬሽኑ የኢትዮጵያ አትሌቲክስ ፌዴሬሽን እንዲኖር በትንሹ 5 የክልል ወይም የከተማ አስተዳደር አትሌቲክስ ፌዴሬሽኖች መኖር አለባቸው። የእነሱ ጥምረት የእነሱ ውህደት ነው ሀገር አቀፋዊውን ማህበር የሚመሰርተው ወይም ነው ፌዴሬሽን የሚመሰርተው። ስለዚህ ይሄ ከምን ጋር ይጣጣማል? ኢትዮጵያ ከምትከተለው ፌዴራላዊ ስርዓት ጋር ይጣጣማል። ስለዚህ ያ ፌዴራላዊ ስርዓት ደግሞ ምን ይፈቅዳል? የክልሎችን ተዋጽኦ ይፈልጋል። የክልሎችን ተዋጽኦ ስለሚፈልግ ክልሎች እከሌ ይወክለናል በዚህ ጉዳይ ላይ እከሌ ይወክለናል ብለው የክልል አትሌቲክስ ፌዴሬሽኖች ሲመርጡ እነዛ ተመራጮች ይሰባሰባሉ። ከተሰባሰቡ በኋላ እዛ ውስጥ መዋቅራቸውን ራሳቸው ያስቀምጣሉ፣ የስራ ክፍፍላቸውን ማለት ነው። ስለዚህ እዛ ጋር የሚኖረው ቦዲ ምንድን ነው የሚሰራው? የማስተባበርና የመምራት ስራ ነው። ቴክኒካል የሆነውን ወይም ደግሞ ሙያዊ የሆነውን ስራ የሚሰራው ግን ታች ያለው በጽህፈት ቤት ደረጃ ባለሙያ ሆኖ ተቀጥሮ የሚሰራ አካል ነው የሚሰራው።
ረዘም ያለ ቃለ ምልልስ የሰጡን አቶ ስለሺ ብስራት አትሌቲክስ ፌዴሬሽን ውስጥ በእውቀትም በክህሎትም የተሟላ ችሎታ ያላቸው ሰዎች እንደሆኑ ይናገራሉ። አትሌት ኃይሌ ገብረስላሴ በበኩሉ ኮሚቴው አትሌቲክስ ፌዴሬሽኑን ካነጋገረበት ዋነኛ ነጥብ አንዱ የባለሙያዎች ጉዳይ እንደሆነ ገልጿል። እንደውም በ10,000ና በ5,000 ለሚወዳደሩ አትሌቶች ምርጫ ከአትሌቶች በኩል ባለሙያዎች ሊሳተፉበት እንደሚገባ ዘርዝሯል። ለጊዜው ግን ስምምነት ላይ የተደረሰው የሪዮ 2016 ተወዳዳሪዎቹን በሰላም እንሸኝ በሚለው ላይ እንደሆነም ጠቁሟል።
ልጆቻችንን አረጋግተን ምክንያቱም የግድ ይላል እዚህ ጋር ሁላችንም እኔም ፌዴሬሽኑም ወይንም ደግሞ እኔም ጓደኞች እዚህ እንትን ላይ አፋፍ ላይ ሆነን በዚህ ውጣ በዚህ ውረድ ምናምን ማለት ምንም እንትን የለውም፣ ውጤት አይኖረውም። ውጤት የሚኖረው ቁጭ ብለሽ ተነጋግረሽ ዲስከስ አድርገሽ አንድ ነገር ላይ መድረስ ስለሚቻል እሱ ላይ ነው ለመስራት እንግዲህ እቅድ ይዘን የተለያየን።
ለስፖርት ጋዜጠኛው ታደለ ሩባ እንዲህ ያሉ ውሳኔዎች አዲስ አይደሉም።
እንደዚህ አይነት ኦሎምፒኮችና የዓለም ሻምፒዮናዎች ሲመጡ ውዝግቦች መፈጠር በኢትዮጵያ አትሌቲክስ በጣም የተለመደ ነው። 2004 የአቴንስ ኦሎምፒክ ላይ በብርሃን ያደረ አቶ መላኩ ጴጥሮስ መካከል በተፈጠረው ዝግብ መሰረት ደፋር እንድትገባ ተደረገበት አጋጣሚ የሚታወስ ነገር። ፌዴሬሽንም ኖረ ኦሎምፒክ ኮሚቴም ኖረ ወይም ደግሞ አልኖረ አትሌቶቹ የሚወጡት ለራሳቸው። ስለዚህ ይሄ ውዝግብ በአትሌቶቹ ላይ የሚፈጥረው ተጽዕኖ የለም ማለት ባያስደፍርም ግን ከፍተኛ ተጽዕኖ ያደርሳል የሚል እምነት ግን የለኝም። ለዛም ነው ብዙ ጊዜ ምንድን ነው የሚጠቀሙበት አስተዳደር ላይ የተቀመጡ ሰዎች ይሄ ኦሎምፒክ ይለፍ፣ እንደዚህ አይነት ነገሮች ካለፉ በኋላ እንነጋገራለን ይሉና እችን ሰዓት ላይ ሰላም ግርግሯን አጥፍተዋት ይቀጥላሉ። ከዛ በኋላ ከኦሎምፒክ ሲመለሱ ስሜቱ ሌላ መልክ ይቀይራል። ስለዚህ እንደዚህ አይነት ችግሮች እየተደፋፈኑ ያልፋሉ።
አትሌት ቀነኒሳ በቀለና አትሌት መሰለች መልካሙ አሁን የኛ ጉዳይ አብቅቷል፣ ነገር ግን የአትሌቲክስ ፌዴሬሽኑ በዚህ አሰራሩ የሚቀጥል ከሆነና እኛ ላይ ይሄ ተግባራዊ ከተደረገ ሌሎች አትሌቶችስ እንዴት ይሆናሉ የሚል ጥያቄ አላቸው።
ጽዮን ግርማን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ቀጣዩ የሙዚቃ ቃና እስከ ማጠቃለያ ዜና እያዝናና ያቆየናል። መልካም ምሽት።
እንደምናመሻችሁ እንደምንሰነበታችሁ፣ ውድ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። አብራችሁኝ አምሹ።
My mother was one of the greatest entertainers of all time.
Sun in the sky, you know how I feel.
When she was performing, she was an anomaly. She was brilliant. She was loved.
And I'm feeling good.
One and only Nina Simone.
እናቴ የሙዚቃ ስራዎቿን በመታቀርብበት ጊዜ የምን ጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። What Happened Simone በተሰኘውና የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። What Happened Simone ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሂድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ሲሞን በ1957 ዓ.ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው።
I've got my man now. I've got my poggy. He understands now. I've got my poggy. Everything's all right now. He understands now. I've got my man now. I've got my Poggy. Yes, I love you, Poggy. Don't let him take me. Don't let him handle me. Can keep me, I'm gonna stay here with you forever, and I'll be glad. Yes, I love you, Poggy. Don't let him take me. Don't let him handle me with his hot hands.
you can keep me, I'm gonna stay here with you forever. I've got my man. Someday, I know someday that he's coming to call me. He's going to handle me and hold me so. It's going to be like dying, Poggy, when he calls me. But when he comes, I know I'll have to go.
በ1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21933 ዓመተ ምህረት ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ ያለች ነበር። የፕሮቴስታንት አማኝና ሰባኪ ነበረችው። እናቷን ተከትላ ቤተክርስቲያን በሄደችበት ወቅት በዛ ለጋድሚዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትም በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል፣ በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓ.ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርኒንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳም የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳም የተሰኘውን ዘፈኗን አዳምጠን ደግሞ እንመለሳለን። Gone home now. Gone home now. Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. Gone down. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. Gone down. Can't you see it? I know you can feel it. It's all in the air. I can't stand this pressure much longer. Somebody say a prayer. Alabama's got me so upset, and Tennessee's made me lose my rest. Everybody knows about Mississippi. Gone there. Hound dogs on my trail, school children sitting in jail. Black cat cross my path, I think every day's gonna be my last. Lord have mercy on this land of mine, we all gonna get it in due time. I don't belong here, I don't belong there, I've even stopped believing in prayer.
tell you, me and my people just about to. I've been there, so I know. They keep on saying go slow. That's what they say, go slow. That's what they say, go slow. That's what's the trouble.
Stop.
Washing the windows.
Stop.
Picking the cotton.
Stop.
With nothing but rotten.
Stop.
We're too damn lazy.
Stop.
Our thinking's crazy. Try to say it's a communist plot, but all I want is equality for my sister, my brother, my people, and me. My people and me. You lied to me all these years. You told me.
Nina, ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሃል Young Gifted Black የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ህይወት የሚያሳየው ዘፈን ተጠቃሽ ነው። Backlash Blues, All Jim Crow for Women የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። Nina Simone የትውልድ መጠሪያዋ የነበረው Simone Eunice Catlin Heyman ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷ እንዳታውቀባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምጽ ሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዛል ነበርችምና የፒያኖ ቅላጼዋን ወደ ጃዝ እና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቆረው ጀመር። For Women, Nina Simone, ከሰራቻቸው ሙዚቃዎች አንዱ ነው። For Women.
My skin is black. My arms are long. My hair is woolly. My back is strong. Strong enough to take the pain inflicted again and again. What do they call me? My name is Aunt Sarah. Sarah, my skin is yellow, my hair is long, between two worlds, I do belong. My father was rich and white. He forced my mother late one night. What do they call me? My name is Sophronia.
ኒና በ1957 ዓመተ ምህረት የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕሌን ኮልድ ድሪንክ እና ሊትል ገርል ብሉ የተሰኙት ዜማዎቿም ተወዳጅ ነበሩ። አሜዚንግ ኒና ሲሞን በ1959 ኒና ሲሞን ሲንግስ በ1962 እና ሲልክ ሶል በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። What happened Simon በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይስማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ እውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። Why the King of Love is Dead ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው ዜማ ነው።
We want to do a tune written for today, for this hour, for Dr. Martin Luther King. We stated before that the whole program is dedicated to his memory, but this tune is written about him and for him, and so we had yesterday to learn it, and so we'll see. Once upon this planet Earth lived a man of humble birth, preaching love and freedom for his fellow men. He was dreaming of the day peace would come to earth to stay, and he spread this message all across the land. Turn the other cheek, he'd plead. Love thy neighbor was his creed. Pain, humiliation, death, he did not dread. With his Bible at his side, from his foes he did not hide. It's hard to think that this great man is dead. Oh yeah. Well, the murders never cease. Are they men or are they beasts? What do they ever hope to gain? Will my country is it too late for us all? And did Martin Luther King just die in vain? Cause he'd seen the mountaintop. And he knew he could not stop. Always living with the threat of death ahead. Folks, you'd better stop and think, 'cause we're headed for the brink. that he is dead. He was for equality for all people, you and me, full of love and goodwill. Hate was not his way. He was not a violent man. Bigotry had sealed his face. We can all shed tears, but it won't change a thing. Teach your people, will they ever learn? Must you always kill with burn and burn with guns and kill with guns and burn? Don't you know how we got to react? Don't you know what it will bring? But he had seen the mountaintop. Knew he could not stop. Always living with the threat of death ahead. Folks, you'd better stop and think. Everybody knows we're on the brink. Will happen now that the king is dead. I'm gonna say he'd seen the mountaintop, and he knew he could not stop. Always living with a threat of death ahead. Folks, you'd better stop and think and feel again. Are we headed for the brink? What's gonna happen now in all of our cities? My people are rising.
ኒና በነ ማርያም አኬባ አይዞሽ ባይነት ወደ አፍሪካ ከተጓዞች በኋላ አሁን ገና ከራሴ ጋር ተገናኘው ስትል ኑሯን በላይቤሪያ አድርጋ እንደነበር ይነገራል። ነገር ግን የላይቤሪያ ቆይቷ ኒና እንዳሰበችው ደስተኛ አላደረጋትም። የደረሰባት የአይምሮ መቃወስ ልጇ ላይም ጥቃት እንድትሰነዝር አድርጓት ነበር። ገንዘቧንም እየጨረሰች በመምጣቷ እንደገና ወደ ሙዚቃው ዓለም ለመመለስ ወደ አውሮፓ ቀናች። ኑሯን በስዊዘርላንድ ከዛም በፈረንሳይ አድርጋ በተለያዩ መድረኮች ላይ ኮንሰርቶችን አሳይታለች። እንደገና ወደ አሜሪካ የተመለሰችው በ1985 ዓ.ም ሙዚቃዋን ለማሳተምና ትውልድ ሀገሯ ላይ ለመጫወት ነበር። በ1998 ዓ.ም ኒውዮርክ ላይ ያሳየችውን ኮንሰርት የጻፈው የኒውዮርክ ታይምስ ዘጋቢ የኒና የድምጽ ኃይል አሁንም እንዳለ ነው ሲል ምስክርነቱን ሰጥቶ ነበር። ኒና ስሙን የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የህይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ.ም ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ተለይታለች። ኒና በሙዚቃ ስራዎቿ ያነሳቻቸው ዑነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ኃይል ያላቸው ጥልቅ ዘፈኖች ናቸው። እንደ ስካንደል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም። በህይወት ዘመኗ ከ500 በላይ ሙዚቃዎችን ያቀናበረች ሲሆን 60 አልበሞችን አሳትማለች። የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችው ኒና በ1966 ውመን ኦፍ ዘ ይር እና በ1967 ፊሜል ጃዝ ሲንገር ኦፍ ዘ ይር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክሬያለሁ። የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። ሄር ከምስ ዘ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰናበታችሁ። ደህና ደሩ።
Here comes the sun, little darling. Here comes the sun, I say, it's all right. It's all right. Here comes the sun, little darling. Here comes the sun, I say, it's all right.
የማጠቃለያ ዜና አሰማለሁ። አድማጮች፣ ሶማሊያ ውስጥ የሚገኘው አልሻባብ ታማኝነታቸውን ያጎደሉና ጸረ እስላም ያላቸውን ከኬንያ የተመለመሉ ሁለት አባሎቹን በሞት ቀጣ። እንዲሁም በቤይ ክልል በትናንት ሁለት ለሶማሊያ ለኬንያና ለዩናይትድ ስቴትስ የደህንነት መስሪያ ቤቶች ሰልላቸዋል የተባሉ ሌሎች አራት ሰዎችም በሞት ተቀጥተዋል። በእስላማዊ መንግስት ነኝ በሚለው አማጺ ቡድን ኃይሎች የተያዘችዋን የሊቢያዋን የወደብ ከተማ ሲርቲን ለማስለቀቅ ተቃርበናል ይላሉ ከሊቢያው የአንድነት መንግስት ጋር የቆሙ ኃይሎች። አንድ ቃል አቀባይ እንደገለጡትም ዋናው አዛዥ ሸሽቶ ጫካ ገብቷል። የባንግላዴሽ ባለሥልጣናት እንዳስታወቁት በብሔራዊ ደረጃ በጀመሩት አሰሳ 37 ተጠርጣሪ ጂሃዲስቶችን ዛሬ ቅዳሜ በቁጥጥር ስር አውለዋል። ይህ እርምጃ የተወሰደው ተከታታይ ጥቃትና ግድያ በአናሳዎች እንዲሁም በሃይማኖት ተሟጋቾች ላይ ከደረሰ በኋላ መሆኑ ታውቋል። በአብዛኛው ሙስሊሞች በሚኖሩበት አካባቢ በተጀመረው ጸረ ነውጠኞች አሰሳ የዛሬዎቹ ተጠርጣሪዎች ተጨምረው ጠቅላላ በቁጥጥር ስር የዋሉትን ጂሃዲስቶች ቁጥር 2500 ያደርሰዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለፖርቶሪኮ ኢኮኖሚ መደጎሚያና ዕዳ ማቅለያ የሆን ዘንድ የቀረበውን ሕግ የመወሰኛው ምክር ቤት በፍጥነት እንዲያጸድቀው አሳሰቡ። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ፕሮግራሙን በመራልን በንጉሡ ታምሬና ባስተናገድኳችሁ በእኔ በሰለሞን ክፍሌ ስም ልሰናበት። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.